ጸሎት እያየን ያለ ነው እና በዛ ውስጥ እንግዲህ ከአባታችን ሆይ በሰማያት የምትኖር ከሚለው ጀምረን ስምህ ይቀደስን ባለፈው ሳምንት ተመልክተናል። ዛሬ እንደ ጌታ ፍቃድ መንግስትህ ትምጣ የሚለውን አብረን እናያለን እና በሁለት ሀሳብ ውስጥ ነበርኩኝ። መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን፣ ሁለቱን አንድ ላይ ይዤው ልምጣ ወይንስ ልለያየው የሚል አይነት ሙግት ውስጥ ነበርኩኝ። ግን አይ ቲንክ መንግስትህ ትምጣን ብንመለከተው በውስጡ ያሉትን ነገሮች ልናይ እንችላለን እና ወንድሜ ጆሲ ከተባበረን እንግዲህ አንድ ላይ ከእሱ ጋር እግዚአብሔርን ቃል እናነባለን። ምዕራፍ ስድስትን ከአንድ እስከ 18 ያለውን ያነብልናል።
በጌታ በኢየሱስ ስም አነበዋለሁ። የማቴዎስ ወንጌል ምዕራፍ ስድስት ለሰዎች ታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ ተጠንቀቁ፣ ያለዚያ በሰማይ ባለው አባታችሁ ዘንድ ዋጋ የላችሁ። እንግዲህ ምጽዋትን ስታደርግ ብዙዎች በሰው ዘንድ ሊከብሩ በምኩራብም በመንገድም እንደሚያደርጉ በፊትህ መለከት አታስነፋ። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ምጽዋትን ስታደርግ ምጽዋት በስውር እንዲሆን ቀኝህ የምትሰራውን ግራህ አትወቅ። በስውር የሚያይ አባትህ በግልጥ ይከፍልሃል። ስትጸልዩ እንደ ግብዞች አትሆኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህ በግልጥ ይከፍልሃል። አሕዛብ በመናገራቸው ብዛት እንዲሰሙ ይመስላችኋልና፣ ስትጸልዩ እንደነርሱ በከንቱ አትድገሙ። ስለዚህ አትምሰሏቸው፣ ሳትለምኑ አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ እናንተስ እንዲህ ጸልዩ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን። እኛ ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን። ከክፉም አድነን እንጂ ወደ ፈተና አታግባ። መንግስት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና። ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም። ስትጦሙ እንደ ግብዞች አትጠልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጦም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንን ታጠብ። በስውር የሚያይ አባትህ በግልጥ ይከፍልሃል።
ጌታ ይባርክህ ወንድሜ ዮሴፍ። ስለዚህ እንግዲህ ስለ እግዚአብሔር መንግስት በተለይ አሁን ስናስብ የዓለማችን ላይ በጣም እየሆነ ያለው ነገር በጣም ከዚህ ጋር ሊገናኝ የሚችል ነገር አለው ብዬ አስባለሁ። ማለት በቀጥታ ይገናኛል ማለት ሳይሆን ግን የእግዚአብሔር መንግስትን እኔና እናንተ ከመቼውም ጊዜ ይልቅ በጣም ልንናፍቅበት፣ በጣም አድርገን ልንጓጓው፣ ያ መንግስት በጣም ሰላማዊ መንግስት ነው። ያ መንግስት ሁከት፣ ረብሻ፣ ጦርነት የሌለበት መንግስት ነው። ያ መንግስት ሀዘን የሌለበት መንግስት ነው። ያ መንግስት እምባ የማይታይበት ሞት የማይሰማበት የሰው ልጆች ውድቀት፣ ጥፋት ምክንያት የሆኑ ነገሮች ሁሉ የማይኖሩበት ሰላማዊ መንግስት ነው። ዛሬ ቴሌቪዥኖቻችንን ስንከፍት ወይም ደግሞ ሞባይላችንን ስናበራ ዜናዎችን ስንመለከት የምንመለከታቸው ነገሮች የሚረብሹ ናቸው አይደለ? በጣም የምንሰማቸው ነገሮች ደስ አይሉ። ምክንያቱም በዚህም ጦርነት ነው፣ በዛም ጦርነት ነው። መጽሐፍ ቅዱሳችን በእርግጥ እንደነዚህ አይነት ነገሮች ሲሆኑ በጣም እንድናስተውል መጽሐፍ ቅዱስ ይናገራል። ምክንያቱም የምጥ ጣር መጀመሪያ ነው ብሎ ይለዋል። ምክንያቱም ጦርነትን በግራ በቀኝ በምንሰማ ጊዜ የእርሱ መምጣት እንደቀረበ ስለሚናገር፣ አሁን ኢየሱስ ክርስቶስ እንግዲህ መንግስትህ ትምጣ ብላችሁ ጸልዩ ብሎ ሲናገር ይህን እንዲሁ ሃይማኖታዊ ስለሆንን ብቻ የምንለው ቋንቋ አይደለም። ባለፈው ስንነጋገር አይሁዳውያኑ ሁለት አይነት የጸሎት ስርዓቶች አሏቸው። ካድሽ የሚባለው የጸሎት አይነት ወይም ደግሞ ከሁለቱ አንዱ ማለት ነው፣ ከዚህ ከመንግስቱ መምጣት ጋር ከመናፈቅ ጋር የተገናኘ ነው። አይሁዳውያኑ ሲጸልዩ ያንን መንግስት የሚናፍቅ ልብ አላቸው። ያ መንግስት ወደ ምድር እንዲመጣ፣ ያ መንግስት በምድር ላይ እንዲገዛ፣ ይሄ መንግስት አገዛዝ አለው ስርዓት አለው እና ይሄ መንግስት የመምጣቱን ተስፋ ስናስብ የሚካድ ሌላ መንግስት ደግሞ አለ። ያንን መንግስት ና ብለን ስንል እኮ ሌላ መንግስት ደግሞ እንክዳለን አይደለ? የሰይጣን ግዛት የሰይጣን ገዥነት በዙሪያችን ያለ እኔና እናንተ ላይ ለመሰልጠን የሚፈልግ አለ። ስለዚህ ጸሎታችን ልክ ስምህ ይቀደስ የሚለውን ባለፈው ስንነጋገር የእግዚአብሔርን ስም መቀደስ ማለት ስሙን ስለመጥራት ብቻ አይደለም፣ ከዛ በጣም ያለፈ ነው። የእሱን ማንነት ተሸክሞ ይዞ እንደ መዞር አይነት ትርጉም ያለው ስለሆነ፣ ስለዚህ እግዚአብሔር ምድርን ሁልጊዜ እየገዛ ያለ አምላክ ነው። እግዚአብሔር ሳይገዛ የኖረበት ጊዜ የለም። አሁን መንግስት ትምጣ ብለን ስንል እንደ አሜሪካን ካምፔን ወተን አላል ይምጣ ብለን እንዲመረጥ አይነት ነገር አይደለም፣ ጥረት አይደለም የምናደርገው። ይሄ እግዚአብሔር ያልገዛበት ዘመንና ጊዜ የለም። ዓለማቱን ፍጥረታትን የምናየውን ይሄ በጣም በዙሪያችን እኛ ከምናየውን በላይ ያለውን ምህዋሩን ሁሉ የገዛ የሚገዛ አምላክ ነው። መዝሙር ምዕራፍ 11 ላይ ምን ብሎ ይናገራል? እግዚአብሔር በተቀደሰ መቅደሱ አለ፣ የእግዚአብሔር ዙፋን በሰማይ ነው። ይሄ እግዚአብሔር በተቀደሰ መቅደሱ አለ፣ የእግዚአብሔር ዙፋን በሰማይ ነው። እግዚአብሔር ሁልጊዜ በዙፋኑ ላይ አለ። እግዚአብሔር በየትኛውም ዘመንና ጊዜ ውስጥ ባለቤት ያልሆነበት ጊዜና ዘመን የለም። በተለይ መዝሙር 93 ዛሬ የተለያዩ መጽሐፍ ቅዱስ ክፍሎች ላይ ሄደን አንዳንድ ነገሮችን ለማየት እንሞክራለን። መዝሙር 93ን ስትመለከቱ ምን ብሎ ይናገራል? እግዚአብሔር ነገሰ ክብርንም ለበሰ፣ እግዚአብሔር ኃይልን ለበሰ ታጠቀም፣ ዓለምን እንዳትናወጥ አጸናት። ዙፋንህ ከጥንት ጀምሮ የተዘጋጀ ነው፣ አንተም ከዘላለም ነህ። ስለ እግዚአብሔር ገዥነት፣ ስለ እግዚአብሔር የበላይነት እግዚአብሔር ዛሬ የምንመለከተውን ይህንን ዓለም ዕብራውያን ምዕራፍ አንድ ላይ ምን ብሎ ይናገራል? እርሱ ዓለማትን በስልጣኑ ቃል ደግፎ የያዘ ብሎ ይናገራል። ምን ያደረገ? ደግፎ የያዘ። የእግዚአብሔር ገዥነት ረቂቅ በሆነው በማናየው በማናስተውለው ነገር ላይ ሁሉ አለ። እግዚአብሔር መንግስት ይምጣ ብለን ስንል ስለማይገዛ አይደለም መንግስት ይምጣ የምንለው። ነገር ግን እግዚአብሔር በሰይጣን አማካኝነት የሰው ልጅ ያጣውን ሰው በውድቀቱ በኃጢአት ምክንያት እግዚአብሔር ሰውን ሲፈጥረው ያለው ነገር ምንድን ነው? እሱ ምድርን እንዲገዙ ምድርን እንዲንከባከቡ ሰጥቷቸው ነበር አይደለ? ነገር ግን የሰው ልጅ ያንን ነገር አጥቷል። ስለዚህ ሁለተኛው አዳም ወደዚህ ምድር ሲመጣ ያደረገው ነገር ምንድን ነው? እሱ በመስቀል ስራው በሞቱና በትንሣኤው አዲሱን መንግስት ብስራት ነግሮናል። ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ አንድ ላይ ይሄንን የመንግስት ወንጌል የምስራች ሰበከ ብሎ ይላል። ሲሰብክ ለታወሩ ማየትን፣ ለታሰሩ መፈታትን፣ ለታመሙ መፈወስን፣ እነዚህን ሁሉ ነገሮች እያደረገ ይሄ የምስራች መጥቷል። ማን? መንግስቱ መጥቷል። የትኛው መንግስት? ሰማያዊው መንግስት። ይሄ ብስራት ተበስሯል። ይሄንን የተበሰረውን ብስራት እኔና እናንተ በክርስቶስ ደም የተዋጀን የእግዚአብሔር ሕዝብ ተብለን የተጠራን ሰዎች ይህንን መንግስት የምንወክል ሰዎች ነን። ስለዚህ በአንድ ላይ ተሰብስበን ስንጸልይ የሆነውንና ሊሆን ያለውን ሁለቱን ነገሮች ነው እኔና እናንተ በእግዚአብሔር ፊት እየጸለይን ያለ ነው ማለት የምንጸልይው። የነገረ መለኮት መምህራን ኦልሬዲ በት ኖት የት የሚሉት ቋንቋ አላቸው። ሆኗል፣ የሚሆን ነገር ደግሞ አለ። ስለዚህ መንግስቱ አለ፣ መጥቷል፣ በመካከላችን ነው። መንግስት ትምጣ ብለን ስንል እንግዲህ ይህንን ራስን የመስጠትን ጸሎት ባለፈው ስንነጋገር ይሄ መጽሐፍ ይህንን ክፍል ስናጠና በፍጹም ግለሰባዊነትን የምናይበት ክፍል አይደለም። የአባታችን ሆይ ጸሎት ሲጀምር አባታችን ሆይ ብሎ ሲል በህብረት በመገናኘት በአንድነት በዛ ውስጥ ቤተሰብነትን ያበሰረ ብስራትን የሰጠ ነው። ስለዚህ ኢየሱስ ክርስቶስ ያስተማረን ይሄ ለግል ምቾት ሳይሆን ነገር ግን ለሚመጣው መንግስት እንድንጸልይ። ይህ ማለት ክርስትና በምንኖርበት ዓለም ውስጥ እንዲታይ እንዲገለጽ በምርጫዎቻችን የሚቀድመው ማን ነው የሚለውን ለማሳየት የእግዚአብሔር መንግስት ውስጣዊ ስሜት ብቻ አይደለም፣ በክርስቶስ በኩል ወደዚህ ምድር ወደ ታሪክ የገባ የእግዚአብሔር አገዛዝ ነው። የጌታ ጸሎት ከሰማይ ወደ ምድር የተሻገረ ነው። የጌታ ጸሎት ክርስትና ከዓለም ማምለጥ ሳይሆን በዓለም ውስጥ ለእግዚአብሔር መገዛትን የሚያሳይ ነው። ስለዚህ ሁለት ገዢዎች አሉ ማለት ነው። ሁለት ገዢዎች ማለትም የጨለማው ግዛት አለ። ቆላሲያስ መጽሐፍ ላይ ምን ብሎ ነው የሚናገረው? እርሱ ወደ ፍቅሩ ልጅ መንግስት አፈለሰን ብሎ ይናገራል። ከየትኛው ከዛ ከጨለማው ግዛት ወደ ብርሃን መንግስት። ወገኖች ለመንግስቱ መጸለይ ማለት እኛ ለመገዛት እርሱን ለማክበር ለእግዚአብሔር የሰጠነውን ስፍራ በእኛ ህይወት ውስጥ እንዲገለጥ መጠየቅ ማለት ነው። መንግስት ትምጣ ብለን ስንል ይሄ መንግስት ገዥነት አለበት፣ ይሄ መንግስት የሚሰለጥን ነው፣ ይሄ መንግስት ንጉስ አለው። መንግስት ካለ ንጉስ አለ። ስለዚህ በመንግስቱ ውስጥ ያሉ የዛ መንግስት ዜጎች ለዚህ ንጉስ ተገዥዎች ናቸው። ማቴዎስ ወንጌል ምዕራፍ 5 6 7ን ስታነቡት በአውዱ ስታነቡት የአዲሱ መንግስት ዜጎች ምን አይነት ኑሮ መኖር አለባቸው የሚለውን የሚያብራራ ክፍል ኢየሱስ ክርስቶስ ታስታውሱ እንደሆነ እኔ ግን እላችኋለሁ ብሎ የሚናገረው በማቴዎስ ወንጌል ውስጥ የምናገኘው ሐሳብ እነዚህ ሰዎች የሚኖሩት የኑሮ ማንነት ከመንግስቱ አንጻር የሚታይና የሚገለጥ ነው። ስለዚህ መንግስት ትምጣ ብለን ስንል የዚህ ዓለምን መንግስታት እየካድናቸው ነው ያለ ነው ማለት የሚበልጥ ስለሆነ ይሄ መንግስት ራሳችንን ያስገዛንለት ታስታውሱ እንደሆነ የሐዋርያት ሥራ ምዕራፍ 5 ወይም ደግሞ 4 ላይ ሐዋርያቱ በክርስቶስ ኢየሱስ ስም እያስተማሩ ወንጌልን እየሰበኩ ብዙዎችን ወደ እግዚአብሔር መንግስት ባስገቡ ጊዜ በዛን ዘመን የነበሩት እነዛ ፈሪሳውያንና የቤተ ክህነት አለቆች ምን አሏቸው? ከዚህ በኋላ በዚህ ስም እንዳትሰብኩ፣ ብትሰብኩ ከዚህ በኋላ የባሰ የከፋ ጥፋት ያገኛችኋል ብሎ ባሏቸው ጊዜ ነገር ግን እነሱ ለማን ነበር የታዘዙት? ለእግዚአብሔር ነበር የታዘዙት አይደለ? ምክንያቱም ይሄ መንግስት ካለው አለ ከሚለው ከየትኛውም ነገር በላይ የሚታይ ሊታይ የሚገባው በዲያብሎስም ወደ አንድ ከፍታ ቦታ አውጥቶ የዓለምን መንግስታት ሁሉ በቅጽበት አሳየው። እንዲህም አለው፣ እነዚህ መንግስታት ስልጣንና ክብር ሁሉ ለእኔ ተሰጥቷል፣ እኔም ለምወደው ስለምሰጥ ለአንተ ሰጥሃለሁ። ስለዚህ ብትሰግድልኝ ይህን ሁሉ ያንተ ይሆናል። ኢየሱስም መልሶ ምን አለው? ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል። ይህንን መንግስት የሚገዳደሩ መንግስታት አሉ። ይህንን መንግስት በእኔና በእናንተ ህይወት ውስጥ ቦታ ኖሯቸው ሊቋቋሙት የሚፈልጉ አሉ። ኢየሱስ ክርስቶስ ያንን ፈተና አልፏል። የትኛውን? ያንን መንግስት ሊገልጥና ሊያሳይ የሚችልበት። ስለዚህ ይሄ መንግስት በጨለማው ዓለም ውስጥ የሚገለጥ ጌታ ሰይጣን ያቀረበለትን ዓለማዊ የሆነውን የዓለምን ስልጣን ባለመቀበል በመካድ ነገር ግን ታማኝነቱን ለተላከበት ለላከው ለአባቱ በማድረግ እያንዳንዱ ሰው የመንግስቱ ታማኝነትን የሚጠይቀውን መስዋዕትነት ለመክፈል ክርስቶስ በምሳሌነት ራሱን ሰጠ። ይቺ ዓለም የምታቀርብልን ነገር አለች። መንግስት ትምጣ ብለን ስንል በየዕለቱ እየካድነው የምንኖረው ሌላ መንግስት አለ። መንግስት ትምጣ ብለን ስንል በየዕለቱ በእኔና በእናንተ ህይወት ውስጥ ቦታ መያዝ የሚፈልጉ ነገስታቶች፣ መንግስታቶች አሉ። መርሳት የሌለብን ነገር የእግዚአብሔር መንግስት በዓለማዊ ስርዓቶች መካከል ተመቻችቶና ተስማምቶ አይኖርም። የእግዚአብሔር መንግስት በዓለማዊ ስርዓት ውስጥ ተመቻችቶ ተስማምቶ አይኖርም። ቶለራንስ የሚባል ቋንቋ በእግዚአብሔር መንግስት ውስጥ የለም። ምክንያቱም አንድ ብቻ ገዢ አለ፣ አንድ ብቸኛ ገዢ ኢየሱስ ክርስቶስ። ወደ አብ ሊመጣ የሚፈልግ ቢኖር አለ፣ እኔ እውነትም መንገድም ህይወትም ነኝ፣ ከኔ በቀር ወደ አብ ሊመጣ የሚችል ማንም የለም። በቃ አንድ ብቸኛ ያለ እሱ። ይሄ የተጠራንለት መንግስት አቻችለን የምንሄድበት መንግስት አይደለም። ሁለት መንገዶች አሉ፣ አንዱ ሰፊ፣ አንዱ ጠባብ። በሰፊው ላይ ሁሉም መሄድ ይችላል። በአንዱ መንግስት ስንመጣ ግን በጣም ጠባብ ነው። አቻችለን የምንሄድበት መንግስት አይደለም። ወገኖች ይሄ መንግስት ራሳችንን ያስገዛንለት ማን ነው የሚለውን ጥያቄ በጣም እንድንጠይቅ ያደርገናል። ኢየሱስ ክርስቶስ ለአንተ አልሰግድም ለእግዚአብሔር ነው የምሰግደው ብሎ ሲል ለጌታ ለአምላክ ስገድ ብቻ ተብሎ ተጽፏል ብሎ ሲለው እያለ ያለው ነገር ምንድን ነው? እሱ ራሴን ያስገዛሁለት እዚህ ሀገር ፕሌጅ ኦፍ አሊጀንስ የሚሉት ነገር አላቸው አይደለ? የእነሱን ታማኝነት የሚያሳዩበት መንገድ አለ። ስለዚህ ብቸኛው ያ ፕሌጅ ኦፍ አሊጀንስ የሚያስፈልገው አንዱ ብቸኛው ይሄ እግዚአብሔር ነው። ስለዚህ ለማን እንገዛለን? ማንን እናገለግላለን? ምርጫ ይሰጠናል አይደል? ሰይጣን አውጥቶ አሳየው። ያሳየውን ካሳየው በኋላ ወድቀህ ብትሰግድልኝ እነዚህን ሁሉ እሰጥሃለሁ። ወገኖቼ ለጌታ ለስልጣኑ ሳንገዛ ከኢየሱስ የሆነውን ነገር መፈለግ በጣም ኪሳራ ነው። አስታውሳላችሁ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ላይ ምን አለ? ጌታ ሆይ ጌታ ሆይ ብለው ይሉት የነበረውን ያላቸው ነገር ምን ነው? በፍጹም አላውቃችሁም ያላቸው። መጥተው እንዴት አድርገህ ትተውናለህ ብለው ሲሉት አይ በፍጹም አላውቃችሁም። አጋጥሟችሁ ያውቃል? አንዳንድ ጊዜ መንገድ ላይ የሆነ ሰው አግኝቷችሁ አታስታውሰኝም አታውቀኝም ብሎ ሲለን ወይ በፍጹም እንደው አላስታውስም ብለን ስንለው፣ ያ ማለት እኮ ለሱ ያልተገዛው ማንነት የእሱን ማንነት ያላወቀ ማለት እኮ ያንን ጌታ ነገር ግን አብረነው እንደነበርን በማሰብ ለስልጣኑ ሳንገዛ ለመንግስቱ ተገዢዎች ሳንሆን ከሱ የሆነውን ነገር መፈለግ ኪሳራ እንጂ ትርፍ አይደለም። በእኛ ላይ የሚገዛው ማን ነው? ምንድን ነው? ወገኖች ለእኛ ለእናንተ የሚበልጥብን የእግዚአብሔር መንግስት ነው ወይንስ ስኬታችን ደስታችን ብለን ያልነው ነገር አላረል? በጣም እነዛ ይሄ ሰይጣን አጉልቶ ያሳያቸው ነገሮች ወርቃቸውንም ባለጠግነታቸው እነዚህ ሁሉ ነገሮች አሳይቶት የትኛው ነገር ነው ለእኔና ለእናንተ ዋጋ ያለው? መንግስቱ በእኔና በእናንተ ህይወት ውስጥ በግልጽ የሚታየው ጣዖቶቻችን ከኔና ከእናንተ ሲወገዱ ነው። ምን አልኩኝ? ጣዖቶቻችን በቃ እኛ ጋር ያሉ የተቀመጡ አሉ፣ የተደበቁ አሉ፣ የተሰወሩ አሉ፣ አብረው ተቻችለው የማይቀመጡ ሊቀመጡ የማይችሉ ኢየሱስን ከሌሎች ጋር አስማምተን በልባችን ውስጥ ልናስቀምጠው አንችልም። ከማን ጋር አስማምተን? ከሌሎች ጋር በቃ ተመቻቹ፣ ጠጋ ጠጋ ብላችሁ ተቀመጡ ብለን ቦታ ልንሰጠው አንችልም። አገር ቤት ያለ ታክሲ ታስታውሳላችሁ አለ ጠጋ ጠጋ ተብሎ እንደምንም ተጠጋግታችሁ ተቀመጡ የሚባል አይነት ነገር ማለት ልባችን ውስጥ ይሄ ትርፍ መጫኛ የሚባል እንትን የለም፣ ቦታ የለ፣ ስፔስ የለችም። ሁልጊዜ ለራሴ የምለው ነገር አለ እና በልቤ ውስጥ ያሉት ቦታዎች ሶስት ናቸው እና መጀመሪያው ለጌታ ያለኝ ቦታ ነው። ሁለተኛ ለማርቲ ያለኝ ቦታ ነው። ከዛ ለቤተሰቦቼ እኛ ሳትሉኝም እንዴ እናንተ ወደ መጨረሻው ረድፍ ላይ። ስለዚህ ጳውሎስ የቆሮንቶስ ሰዎችን ምን አላቸው? ሰውነታችሁ የክርስቶስ የአካሉ ብልቶች እንደሆኑ አታውቁምን? ታዲያ የክርስቶስን ብልቶች ወስጄ ከዝሙት አዳሪ ብልቶች ጋር አንድ ላድርገውን? ከቶ አይሆንም። ወይስ አለ ከዝሙት አዳሪ ጋር የሚተባበር ሰው ከእርሷ ጋር አንድ ስጋ እንደሚሆን አታውቁምን? ሁለቱም አንድ ስጋ ይሆናሉ ተብሎ ጽፏልን? ሁለት ነገሮችን አንድ ላይ ልናስቀምጣቸው አንችል። ባጭር ቃል ይህንን መንግስት ይምጣ ብለን ስንል ወገኖቼ በእኛ ውስጥ ያለውን ጣዖታቶቻችንን ሁሉ ለማስወገድ ቁርጠኛ መሆን መቻል አለብን። የእግዚአብሔር መንግስት ተቀናቃኝ የሆኑ ነገስታቶች በሚገዙበት ቦታ ላይ አይገኝም። ማለትም በብሉይ ኪዳን ዘመን በንጉስ ሳውል በነበረ ጊዜ ከንጉስ ሳውል ከንጉስ ሳውል መሸነፍ በኋላ ይመስለኛል ታቦቱን ወይም ደግሞ የማደሪያውን ታቦት ወሰዱት ይላል እና ከወሰዱት በኋላ ፍልስጤማውያን ምን አደረጉ ይላል? አማልክቶቻቸው ያሉበት ክፍል ውስጥ ወስደው አስቀመጡት ይላል አይደለ? ነገር ግን በንጋታው መጥተው ሲያዩ ዳጎን ምን ሆኖ ነበር ይላል? ዳጎን ተሰብሮ ነበር ይላል። ስለዚህ ከእርሱ ጋር አቻ ሆኖ ሊቀመጥ የሚችል ነገር የለም። የእግዚአብሔርን መንግስት በእኔና በእናንተ ህይወት ውስጥ ስንፈልገው በጣም መጠየቅ ያለብን ነገር ይሄ መንግስት በእኔ ህይወት ውስጥ እንዲገለጥ አቻ ሆኖ የሚቀመጥ ነገር አለ ወይ? እግዚአብሔር ተቀናቃኝ ባለበት በዚያ ልብ ውስጥ ሙሉ ለሙሉ ሊመጣ ወይም ደግሞ ሊገዛ አይችልም። ይሄ ማለት እኔና እናንተ ልባችንን ለእርሱ ሙሉ ለሙሉ መስጠት አለብን። ስለዚህ መንግስት ትምጣ ብለን ስንል በጣም ለንስሐ እና ወደዚህ መንግስት ውስጥ የሚገቡ ሰዎች ይሄንን ዜግነት ሲቀላቀሉ ሊያደርጉት የሚገባ ጥሪ ነው እና የሉቃስ ወንጌል ምዕራፍ 18 ላይ ሜይ ቢ ከጊዜ አንጻር ሄጄ ታሪኩን ባላነበውም ምዕራፍ 18 ከቁጥር 18 እስከ 25 አንድ ታሪክ አለ። አንድ ባለጠጋ መጥቶ ሊከተለው ወደደ። ስለዚህ ልከተልህ አለው ይላል። ከዛ ኢየሱስ ክርስቶስ ወዶታል እና ምን ብሎ ጠየቀው? እንግዲያውስ ያለን ሽጥና ተከተለኝ አለው ይላል። ከዛ በኋላ ያ ባለጠጋ አዘነ ብሎ ይላል። ምክንያቱም ያዘነበት ምክንያት የነበረው ንብረትና ሀብት ማጣት ስላልፈለገ ማለት ነው። ንስሐችን ወገኖቼ እኔና እናንተ ታማኞች የምንሆንላቸውን ነገሮች ሁሉ የምንክድበት ነው። ታስታውሳላችሁ፣ በንስሐ ወደ ጌታ ስንመጣ ዓለምን ሰይጣንን ክጄ ነው አይደል የምንለው? ስለዚህ የእውነት ይሄ እኮ በየቀኑ የምንለው ነገር ነው። ይሄ ንስሐችን እኔና እናንተ ከእርሱ የበለጠ ሆኖ እኔና እናንተን የሚገዛ በእኔና በእናንተ ህይወት ውስጥ የበላይ ሆኖ እኛን ከእሱ በላይ ሊመራን የሚችል ነገር ላለመፈቀድ ማለት ነው። ስለዚህ ይሄ ጸሎታችን ወገኖች የድሮውን መንግስት የምንናፍቅበት አይደለም። ግብፅን ለቀው ወጥተው ነገር ግን ስለ ግብፅ የሚያስቡ አይነት ነገር መሆን የለበትም። ምክንያቱም እየሄዱበት እየተጓዙበት ያለው መንገድ ወደ ተሻለው ስለሆነ ማለት ነው። ወጥተዋል፣ ግብፅን ለቀው ወጥተዋል። በሙሴ ላይ ያመፁት ሰዎች ታስታውሱ እንደሆነ ያሉት ነገር ምንድን ነው? እሱ የግብፅ ሽንኩርት አማረን ማለት የግብፅ የሆነው ነገር በጣም አማረን። እግዚአብሔር በእውነት ወደ እርሱ የእሱን መንግስት በህይወታችን ውስጥ ስናፍቅ ያ የሚጠይቀው ዜግነት ልንክደው የሚጠይቀንን ጥያቄ ፈቃደኞች ሆነ መመለስ አለብን። ስለዚህ ኢየሱስ በነባር ህይወታችን ውስጥ ተጨማሪ ሆኖ እንዲገባ አይደለም የምንሞክር። ኢየሱስ ክርስቶስ ነው በደጅህ ቆሜ አንኳኳለሁ የሚለውን ራእይ ላይ ያለውን ክፍል እናስታውሳለን አይደለ? በሩን ክፈትልኝ ብሎ ሲለው በተጨማሪነት አይደለም፣ ነገር ግን ብቸኛ እንዲሆን ስለፈለገን። ስለዚህ በአሮጌው በነበረው ማንነት በዛ መንግስት ውስጥ የነበረን ተካፋይነት ከዚህኛው መንግስት ጋር ሊስማማ ስለማይችል ንስሐችን መመለስ ስለሆነ ማለት ነው። አንደኛ ተሰሎንቄ ምዕራፍ አንድ ላይ ስታነቡት እንዴት አድርጋችሁ ከአማልክትና ጣዖታቶች እንደተመለሳችሁ ሕያው እግዚአብሔርን ለማምለክም ራሳችሁን እንደሰጣችሁ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 8 ላይ እንዴት አድርጋችሁ ከጣዖታት ፊታችሁን እንደመለሳችሁ እንዴትም አድርጋችሁ ፊታችሁን ወደ ሕያው አምላክ ወደ እግዚአብሔር እርሱን ለማገልገል እንደሰጣችሁ። ስለዚህ ለክርስቶስ ለመገዛት እኔና እናንተን የሚከብደን ነገር ምንድን ነው? መንግስት ትምጣ ብለን ስንል ይሄ መንግስት በእኛ ውስጥ ገዢ ሆኖ እንዳይታይ የሚገዳደር ነገር ምንድን ነው? በክርስቶስ ካለን ነገር ጋር የሚፎካከር የትኛው ዓለማዊ ማንነት ነው? የጌታን መንግስት እየጠየቅንና መንግስት ትምጣ ብለን እያለን የራሳችን ይሄ አውቶኖመስ የሚባል ማንነት ኖሮን ልናቻችለው አንችልም። አውቶኖመስ የሆኑ አገሮች አሉ አይደል? በአንድ ሀገር ውስጥ የሚኖሩ ትንንሽዬ ሀገራት ባላስታውስ፣ አፍሪካ ውስጥ አንድ ደቡብ አፍሪካ ውስጥ ያለች ሌሴቶ ነው የምትባለው፣ ሌሴቶ የምትባል ሀገር በደቡብ አፍሪካ ውስጥ አውቶኖመስ ሆና የምትኖራለች። በእግዚአብሔር መንግስት ውስጥ እንደዛ አይነት ነገር የለም። ራስ ገዝ ነው የሚባለው በአማርኛ። ራስ ገዝ ሆኖ በእኛ ከእርሱ ጋር ተመቻችቶ ሊኖር የሚችል ነገር የለም። ንስሐችን የእውነት ያንን ክደን ወደ እርሱ መመለስ ስለሆነ ስለዚህ የእኔ መንግስትም ትኑር ብለን አናቻችለው። መንግስትህ ትምጣ ብለን ስንል ወገኖቼ ይሄ መንግስት አዲስ ህዝብን የፈጠረ መንግስት ነው። እኔና እናንተ በግላችን ብቻም ሳይሆን ነገር ግን እኔና እናንተ በአንድ ላይ በህብረት ገላትያ ምዕራፍ 3 ከቁጥር 27 እስከ 28 ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታልና፣ በአይሁድና በግሪክ በባሪያና በነፃ ሰው በወንድና በሴት መካከል ልዩነት የለም፣ ሁላችሁም በክርስቶስ ኢየሱስ አንድ ናችሁ። ስለዚህ የእግዚአብሔር መንግስት ድንበር ዘለል ነው፣ ዘር ዘለል ነው፣ የቆዳ ቀለም ዘለል ነው። እነዚህን ሁሉ ነገሮች የሚዘል ይሄ መደብ፣ ጾታ፣ ስታተስ፣ ማንነት የሚባሉ ነገሮች የሉበትም። አባት ሆይ ብለን ነው አይደለም፣ አባታችን ሆይ ብለን ያለ የጀመር ነው። አባታችን ሆይ ብለን ስንል ይሄ አባት አድሎ የማያውቅ አባት ነው። ድንገት በቤት ውስጥ የሚኖሩት የዛ የጠፋውን ልጅ ታሪክ ስንመለከት ታላቅየው የሚሰማው ስሜት አለ። ግን ታላቅየው ስሜቱ ስለተሰማው አባትየው ያንን አይነት ልዩነት አለው ማለት አይደለም። አባትየውን መጥቶ ታላቅየው ያለው ነገር ምንድን ነው? እሱ ይህን ሁሉ ዘመን ሳገለግልህ ይህን ሳደርግ ቆይቼ ለእኔ አንድ እንኳን ነገር ሳትሰጠኝ ብሎ የመለሰለት መልስ ምንድን ነው? እሱ እንዴ ልጄ የኔ የሆነ ነገር ሁሉ ያንተ ነው። የዛ ጠፍቶ ለመጣው ልጅ የነበረውን ፍቅር ሆነ በቤት ውስጥም ላለው ፍቅር አንድ አይነት። ስለዚህ በእግዚአብሔር መንግስት ውስጥ አዲስ ህዝብ፣ አዲስ ዜጋ። ይሄ መንግስት የዚህ ዓለም የሆነ መንግስት አይደለም፣ ነገር ግን በዚህ ዓለም ውስጥ የሚሰራ መንግስት ነው። ልዩ የሚያደርገን ልዩ ለመሆን ስለፈለግን ሳይሆን የተቀበልነው ማንነት ያንን አይደንቲቲ ስለሰጠን የእግዚአብሔር መንግስት ቤተክርስቲያን ለዓለም ተጨማሪ ሃይማኖት አይደለችም። ነገር ግን የንጉሱ ተወካይ የሆነች የንጉስ ካህናት ብሎ መጽሐፍ ቅዱስ እንደሚናገር አንደኛ ጴጥሮስ ያ የተለየው ማንነት የሚገለጥባት አዲስ ዜግነትን ፈጥሯል። ይሄ መንግስት በአዲሱ ዜግነት ውስጥ የምንኖር ሰዎች ነን። በክርስቶስ ሆነን በእኔና በእናንተ ህይወት ውስጥ ያለምንም ልዩነት በእግዚአብሔር ቤትና በእግዚአብሔር ህዝብ መካከል የምንኖር ሰዎች ነን። አንዳንድ ጊዜ አንዳንድ ሰዎች እኛው የምናነበውን መጽሐፍ እያነበቡ ለዘር ያላቸውን አመለካከት ስታዩ በጣም ያስደነግጣል አይደል? ይህንኑ መጽሐፍ እያነበቡ በነጭና በጥቁር መካከል ልዩነት አለ ብለው ሲሏችሁ በጣም ምላችሁ፣ በሀገራችንም ያለ ነው። በጣም ተመሳሳይ መጽሐፍ እኔ አንዳንዴ በጣም ለራሴ ጠይቃለሁ። ተመሳሳይ መጽሐፍ እያነበብን ምንድን ነው እሱ እኔ ላላይ የቻልኩትኝ እኔ ሰዎች ያዩት ልዩነትን ሳያደርግ እግዚአብሔር የሰው ልጆችን የወደደበትን መውደድ ልዩነትን ሳያደርግ ዓለሙን ሁሉ እንዲሁ ወዷልና ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እነ ከሌን እኮ አይደለም እኮ የሚለው ዓለሙን ሁሉ እንዲሁ ወዷልና ያለምንም ልዩነት ወንድ ሳይል ሴት ሳይል። አሁን ደግሞ በጣም የሚያስገርመውና የሚያስደንቀው ነገር ክርስቲያኖች ሆነው የፌሚኒዝምንም የሚያንቀሳቅሱ በእንደዚህ አይነት እንቅስቃሴ ውስጥ የሚንቀሳቀሱ እህቶች ሁሉ ተገኝተውልናል። እነዚህን እህቶች እሰይ ነው የምንላቸው ወይንስ ምንድን ነው የምንላቸው? በቃ መጽሐፍ ቅዱሱ በጣም በግልጽ ያስቀመጠው ነው። በቃ ያለ ልዩነት በዚህ መንግስት ውስጥ ተቀላቅለናል። ቤተክርስቲያን የኔና የእናንተ ሳትሆን ነገር ግን የመንግስቱ ባለቤት የሆነው የንጉሱ ነች። የእኛ ቤተሰብነት የተሰየመው እዚህ ስፍራ ላይ ነው። መንግስቱ የምናምነውን እምነታችንን ብቻ አይለውጥም። የማን እንደሆንን በእኛ ላይ ማን ባለቤት እንደሆነ ያንን ለውጥ ያደርጋል። እዚህ ላይ መስቀል አንጠልጥለን አይነት ነገር ክርስቲያን ነኝ ብለን የምንለው ብቻ አይደለም። በዚህ መንግስት ውስጥ እኔና እናንተ ዜጎች ነን ብለን ስንል ያ የዜግነት መለያ አለን። የቤተሰብነት በክርስቶስ መስቀል በክርስቶስ ትንሣኤ የተገኘንበት ማንነት ከዓለም ተለይተን ለዚህ ለእግዚአብሔር መንግስት ለብርሃኑ መንግስት ተካፋዮች የሆንበት አሮጌውን ማንነት አውልቀን አዲሱን ማንነት የደረብንበት አንደበታችን፣ ቋንቋችን፣ ንግግራችን የሚያስታውቅብን ጴጥሮስን ያቺ ሰራተኛ ያለችው ነገር ታስታውሳላችኋል። አንተ ቋንቋ በጣም ያስታውቃል ያለችው ማለት በቃ ያንን ነገር የሚያሳይበት ማለት። አንድ ጊዜ ኢትዮጵያ ውስጥ የሰማሁት ነገር ምንድን ነው? እሱ አንድ ልጅ ለስራ ወደ ክፍለ ሀገር ይሄዳል እና ወደ ክፍለ ሀገር ለስራ ሄዶ የነበረበት ቦታ የተመደበበት ቦታ ያው ሁሉም ጠጪ ቃሚ እንዲህ አይነት ነገሮችን አድራጊ ናቸው እና ልጁ በቃ ላለመለየትም ላለመቀላቀልም ሁለቱን ጥረት ለማድረግ ሞክሮ በመካከላቸው ተገኘ ማለት ነው። ጠጣ ይሉታል አልጠጣም ይላቸዋል። ቃሚ ይሉታል አልቅምም ይላቸዋል። ይህንን አድርግ አላድርግም ይላቸዋል። ግን በግልጽ ክርስቲያን መሆኑ አልነገራቸውም። አይ ይሄ ልጅ አንተ በጣም ጴንጤ ሳትሆን አትቀርም ብለው አሉት። ስለዚህ የሆነ አይደንቲፋይ የሚያደርገን ማንነት አለ። ስለዚህ መንግስቱ የምናምነውን እምነታችንን ብቻ አይለውጥም። ነገር ግን የማን እንደሆነ በእኛ ላይ ማን ባለቤት እንደሆነ ያንን አይነት ለውጥ በህይወታችን ውስጥ ያደርጋል። የመንግስት ትምጣ ብለን ስንል ወገኖች፣ ዓለም የሚተዋቸውን የሚጠላቸውን ሁሉ የሚሰበስብ ነው። ማቴዎስ ወንጌል ምዕራፍ 22 ላይ ኢየሱስ ክርስቶስ ከቀረጥ ሰብሳቢዎች ጋር አብሮ እየበላ እየጠጣ በነበረ ጊዜ የነበሩት ፈሪሳውያን ያሉት ነገር ምንድን ነው? እሱ አይ እነዚህ ሰዎች ማንነታቸውን ቢያውቅ ኖሮ ይሄ መንግስት ያለምንም ልዩነት ነው፣ ለሰዎች ሁሉ ክፍት ነው። ኢየሱስ ክርስቶስ ከማን ጋር እንደሚውል ያውቃል። ማን ጋር መድረስ እንዳለበት ያውቃል። ይሄ መንግስት በጸጋ የተሞላ ትልቅ የግብዣ ድግስ የተደረገበት መንግስት ነው። የዚህ መንግስት ይሄ የጸጋው ግብዣ የተከበረ ግብዣ። ይሄ መንግስት ሰዎችን ኑ ብሎ የሚጠራ መንግስት ነው። ኢየሱስ በእውነት የሚቀበላቸውን ለመቀበል ዝግጁ የሆነ መንግስት። መንግስቱ ይሄ ሰውዬ በጣም ይገባዋል ተብሎ ለሚባልለት ሰውዬ የሚሰጠው ሳይሆን ላልተጠበቀው ሰውዬ፣ ግብዣውን ላከበረ ሰውዬ የሚሰጥ መንግስት ነው። ይሄ መንግስት መንግስት ትምጣ ብለን ስንል አሁን ባለው ወይም ደግሞ ቅድም እንዳልኩትኝ ኦልሬዲ እና ኖት የት በሚለው የሁለት የሚሳሳቡ ነገሮች መካከል የተወጠረን አሁን በክርስቶስ ሆኖ እነዚህ ነገሮች አሉ፣ ነገር ግን ደግሞ በሙላት ደግሞ ይገለጣል። ባለፈው ሳምንት ፓሩሲያ የሚል ቃል የግሪክ ቃል ተምረን ነበረ። በጣም ፋንሲ ቃል እና ፓሩሲያ ያ የንጉሱን መምጣት ብስራት የሚያሳይ ነው፣ የሚያመለክት ነው። ስለዚህ ይሄ መንግስት ኢየሱስ ክርስቶስ በእውነት ደግሞ በሙላት ሲገለጥ ማንነቱ የሚታይበት አሁን መንግስቱ አለ፣ ነገር ግን በሙላት አልተገለጠም። ምክንያቱም መንግስቱን መኖሩንና መምጣቱን ለፈሪሳውያኑ እንኳን ሲነግራቸው ምን አለ? እኔ በእግዚአብሔር መንፈስ አጋንንትን የማወጣ ከሆነ የእግዚአብሔር መንግስት እንግዲያውስ በመካከላችሁ ናት። በጣም ማሳያው ትልቁ ቁልፉ እሱ ነበር። የእግዚአብሔር መንግስት አለች። የእግዚአብሔር መንግስት በእግዚአብሔር መንፈስ ጣት አጋንንትን የማወጣ ከሆነ ታስታውሱ እንደሆነ አጋንንቶች ኢየሱስ ሲያስወጣቸው ይሉት የነበረው ቋንቋ ነበረ፣ ጊዜው ሳይደርስ ልታሰቃየን መጣህን ብለው ይሉታል። ምክንያቱም ማብቂያ አለው። የእሱ መንግስት ልክ ሲመጣ ያ የክፋት አሰራር ሁሉ እንደሚቆም ያውቃል። እግዚአብሔር ብዙውን ጊዜ በማናስበው በማንገምተው መልኩ በህይወታችን ውስጥ ይሰራል መንግስቱን ለመግለጥ። ንጉሱ አስቀድሞ መጥቷል፣ ደግሞም ይመጣል፣ በግልጽ ይመጣል። ጠላቶቹን በእርሱ ላይ ያመፁትን ሁሉ ከእግሩ በታች ሊያደርግ ሊያስገዛ ወደው ያልሰገዱለትና ያልተገዙለትን ነገር ግን ኢየሱስ ክርስቶስን ጌትነቱንና ማንነቱን ለማወጅ ራሳቸውን ሊያንበረክክ ሊገዛቸው። መንግስቱ በክርስቶስ መጥቷል፣ በቤተ ክርስቲያን በኩል እየመጣ ነው። እኛም በእርሱ መመለስ ሙሉ ለሙሉ እየተጠባበቅን ያንን ተስፋ የምናደርግ ሰዎች ነው። አሁን በእኔና በእናንተ ይሄ መንግስት ራሱን ይገልጣል። ይሄ መንግስት ትምጣ ብለን ስንል ወገኖች፣ ቤተ ክርስቲያንን የሚያመልከውን ህዝብና በተስፋ የሚመላለሰውን ህዝብ የሚለውጥ የሚያሳይ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 22 ላይ መንግስተ ሰማያት ለልጁ ሰርግን ያደረገ ንጉስ ትመስላለች፣ በዚያ ሰርግ የሚታደሙት የማይገባቸው ሆነው ተገኝተዋል ብሎ ይላል። ወገኖች ይሄ መንግስት መንግስት ይምጣ ብለን ስንል እኔና እናንተ ቅድም እንዳልኩት ነው። ዓለምን ወጣ ብለን ስንመለከት በዓለም ውስጥ ያለው መከራ፣ በዓለም ውስጥ ያለው ጭንቀት ይረብሸናል አይደል? ያውከናል። ግን መንግስት ይምጣ ብለን ስንል የሆነ ተስፋ እየጠበቅን ሰዎችን እየጋበዝን ያለነው እኮ ወደዚህ ተስፋ እኮ ነው። የሚመጣ መንግስት አለ። ይሄ የሚመጣው መንግስት ከማንም ጋር የማይነጻጸር የማይወዳደር፣ ማለትም እንባ የሚታበስበት፣ ለቅሶ የማይሰማበት፣ ሐዘንን የማንሰማበት፣ ሞት የሚባል ነገር የሚያበቃበት የእርሱ የበላይነትና ገዥነት። በነገራችን ላይ ይህንን ነገር ስዘጋጅ ሳነብ አንድ በጣም ያስተዋልኩት ነገር ምንድን ነው? እሱ አንዳንድ ጥናቶቼ ላይ የዘፍጥረትን ታሪክ ስትመለከቱ፣ ዘፍጥረት ላይ ያለውን ታሪክ እግዚአብሔር በሰባተኛው ቀን አረፈ የሚል ቃል አለ። እዛ ውስጥ የማናገኛቸው ቃላቶች እንደገና ነጋ መሸ የሚል ቃል አናገኝም እዛ ውስጥ። ስለዚህ የእግዚአብሔር ያ የእሱ ማንነት መገኘቱ በመንግስት ውስጥ በሙላት ሲሆን ጨለማና ብርሃን አያስፈልገንም። ምክንያቱም ብርሃኑ ራሱ እሱ ስለሆነ ማለት ነው። ባህር አናይም በዛ ውስጥ። ያ ማለት ከራእይ ምዕራፍ 19ና 20 ጋር በጣም የሚገናኝ ሀሳብ አለ። ባህር የሌለበት ነገር ግን የህይወት ምንጭ ያለበት እርሱ። ወገኖች የእርሱ መምጣት በተስፋ ሊሞላን ያስፈልጋል። እኔና እናንተ ይህንን ጸሎት ስንጸልይ በእውነት በዚህ ማንነት ይሄ እግዚአብሔር ወደዚህ ሲመጣ ቤተ ክርስቲያን እግዚአብሔር በእውነት ምድርን ዓለምን እንዳልተወ ማሳያ ማስረጃ መሆኗን የምናየው እኔና እናንተ መንግስት ትምጣ ብለን ስንጸልይ። ማራናታ የሚል ቋንቋና ቃል የቀደሙት አማኞች ነበራቸው አይደል? እኛ እንኳን ይሄ ማለት የመጀመሪያው ክፍለ ዘመን ከዛም ባለፈ በእኛ እንኳን ዘመን የነበረ ቃል ነው አይደለ? አሁን ማራናታ የሚባል ቃል ሰምተን አናውቅም። እኔ በልጅነቴ ጌታን ስላገኘሁኝ ኮሚዩኒቲው የአማኙ ኮሚዩኒቲ ታስታውሳላችሁ፣ ማራናታ የሚል ቋንቋ ነበር። ሲለያይ ሰው ማራናታ ይል ነበር። ለማድ ስለሆነ አይደለም። ማራናታ እኮ አሜን ጌታ ሆይ ና ነው አይደለ? ስለዚህ መንግስት ትምጣ ነው። ያንን ተስፋ እያደረግን ነው። የኔና የእናንተ በቤተ ክርስቲያን በዚህ ህብረት ማንነት መገኘታችን ይህንን የክርስቶስን ምጽአት የሚናፍቅ የእግዚአብሔርን ፈቃድ በክርስቶስ እንደተፈጸመና በፍጥረት ሁሉ ሙሉ በሙሉ እንዲፈጸም የሚናፍቁ የሚጸልዩ ናቸው። ወገኖች፣ ህብረታችን፣ አንድነታችን ስናመልክ ሌላው ምን አይነት ብስራት እያበሰርን እንደሆነ ታውቃላችሁ። ለዓለም የሚመጣ ንጉስ አለ እያለን እያወጅን መንግስት ትምጣ ስንል በሰማይ ሆኖ ምድርን የሚገዛ አለ፣ እሱ ደግሞ ይመጣል። ስለዚህ ይሄ ሰማይንና ምድርን የገዛው ጌታ የሚመጣ ንጉስ፣ የላቀ ንጉስ፣ የነገስታት ንጉስ ነው አይደል የሚለው መጽሐፍ ቅዱስ። አንተ በሰማይ ሆነ ምድርን ትገዛለህ። ይህንን ጌታ ነው የምንናፍቀው። ይሄ ረሃብ በእውነት ይብዛልን ወገኖች። ይህንን ልመና ሁልጊዜ የምንለምነው የራስን ፍላጎት ጥቅምን የሚሻ ሳይሆን ነገር ግን የእርሱን ማንነት የሚናፍቅ መንግስት ትምጣ ብለን በተሰበሰብን ጊዜ ሁሉ ቤተክርስቲያን ስትጸልይ ስታመልክ በክርስቶስ ማዕድ ዙሪያ ተቀምጠን እኔና እናንተ የጌታን እራት ስንወስድ ይህንን ንጉስ እያሰብን በጣም ቁልፍ የሆነ ሀሳብ ነው ወገኖች። እኔና እናንተ በህይወታችን ውስጥ ልናደርገው የሚገባል። ሀሳባችንን ለመጠቅለል መንግስት ትምጣ ብሎ መጸለይ ብለን ስንጸልይ በንጉሱ በክርስቶስ ፊት መገዛትን ማሳያ ነው። ንጉስ ስላለ እንገዛለን። መንግስት ትምጣ ብለን ስንጸልይ ተቀናቃኝ ታማኝነትን በመተው ቅድም እንዳልኩት ተገዳዳሪ የሆኑትን በመካድ ማለት ነው ንስሐ መግባትን ማሳያ ነው። መንግስት ትምጣ ብለን ስንጸልይ የእርሱ የሆነውን ህዝብ መቀላቀል ነው። የራሳችንን ግዛት ይዘን አይደለም የምንገባው። መንግስት ትምጣ ብለን ስንጸልይ ጸጋውን መቀበል ነው። መንግስት ትምጣ ብለን ስንጸልይ መንግስቱ በሙላት እስኪመጣ ድረስ በተስፋ መኖር ማለት ነው።